congratulated Donald Trump and all.
ባለፈው ምሽት ዶናልድ ትራምፕን እንኳን ደስ ያለው ብያቸዋለሁ። ለሀገራችን ስምረት አብሬያቸው ለመስራትም ጥያቄ አቀርብላችኋለሁ። ለሁሉም አሜሪካውያን የሚሰራ ስኬታማ ፕሬዝዳንት ይሆናሉ ብዬ ተስፋ አደርጋለሁ።
ሂላሪ ክሊንተን ናቸው የቀድሞዋ የዩናይትድ ስቴትስ ፕሬዝዳንታዊ እጩ። በ2016 የጎርጎሳውያኑ ዘመን በተደረገው ፕሬዝዳንታዊ ውድድር ከተሸነፉ በኋላ ካሰሙት የውጤቱን ተቀብያለሁ መልእክት የተወሰደ ነው። ሽንፈቱን በጸጋ በመቀበል ረገድ እሳቸው የመጀመሪያው አይደሉም። ወደኋላ ሌላ ማሳያ እናመጣለን። ሁሉም እጩዎች ግን የምርጫ ፉክክር ውጤትን ይቀበላሉ ማለት አይደለም። ቅሬታቸውን ለፍርድ ቤት ወሰዱ፣ አንዳንዴም ደግሞ ደጋፊዎቻቸው ለነውጥ የቀሰቀሱ ታይተዋል። ጥር 6 2021 በጎርጎሳውያኑ አቆጣጠር የዩናይትድ ስቴትስ የሕግ መወሰኛ ምክር ቤትን የድምጽ ማጽደቅ ሂደት ያወከውን ክስተት ማንሳት እንችላለን። ይህን መሰሉ ያልተጠበቁ ክስተቶች ቢታዩም በአብዛኛው ዩናይትድ ስቴትስ ለሕግ በላይነት ትልቅ እይታ የምትሰጥ ሀገር ናት። ሁሉም ነገር በሕግ ወግ ይዛል። የምርጫ ሂደቱ ሳይቀር የዛሬው መሰናዶ ተያያዥ ጉዳዮችን ያነሳሳል። በርዕሰ ጉዳዩ ላይ ምሁራዊ ማብራሪያ እንዲሰጡን በካናዳው የዋተርሎ ዩኒቨርሲቲ በዓለም አቀፍ ግጭትና የመንግስት አስተዳደር ትምህርት የድህረ ምረቃ ትምህርታቸውን በመከታተል ላይ ያሉት የሕግ ጉዳዮች ተመራማሪ ናቸው አቶ ዘሪሁን አዲሱን ጋብዣለሁ። ይህ የአሜሪካ ድምፅ ከሸገር 102.1 ጋር በመተባበር የሚያቀርበው ምርጫን የተመለከተው ልዩ መርሃ ግብር ነው። ሀብታሙ ስዩም ነኝ። አብዛኞቹ የዩናይትድ ስቴትስ ዜጎች መብትና ግዴታ ከሀገሪቱ ሕገ መንግስት ይመነጫ። ምርጫ ነክ መብትና ግዴታም እንዲሁ። ቀዳሚ ጥያቄ እንንዘዝ። በዩናይትድ ስቴትስ መምረጥ መብት ወይንስ የዜግነት ግዴታ ነው? አቶ ዘሪሁን ይቀጥላሉ።
የአሜሪካ ሕገ መንግስት ባለፉት ዓመታት በተለያየ ጊዜና ወቅቶች የተካሄዱ ማሻሻያዎች ሁሉ ያልነኩት አንድ ክፍል ቢኖር ይሄንን ነው። ምርጫን ግዴታ አስተዳደራዊ ስራዎችና ህጋዊ መዋቅሮች የሚጥለው መንግስትና የመንግስት አካላት ላይ ሲሆን፣ ግለሰቦች ወይም ዜጎች ግን የመምረጥ ነጻነትን ወይም ያለመምረጥንም ድምፅ የመንፈግ መብታቸውን ላይ ምንም አስተያየት አይሰጥም። ስለዚህ መምረጥ መብት ነው። ዜጎች እንዲመርጡ ይበረታታሉ በተለያዩ ፖሊሲዎች። አሜሪካውያን ይህንን መብታቸውን ኤክሰርሳይዝ እንዳያደርጉ የተወሰነ እገዳ የጣለባቸው ታሪካዊ ሁኔታዎች አሉ። ወደ 20 የሚጠጉ ሀገራት በነገራችን ላይ ይህንን እንደ ግዴታ ብለው ያስቀመጡ ሀገሮች አሉ። ለዚህ ለምሳሌ አውስትራሊያ በቀዳሚነት ትጠቀሳለች። የተለያዩ የአሜሪካ ግዛቶች ልዩ ልዩ የምርጫ ጉዳዮች ላይ የተለያየ ፌዴራል ህገ መንግስቱ ምንም ባላለባቸው ጉዳዮች እና የእነሱ አስተዳደራዊ ጉዳዮች ላይ እነዛ ላይ የሚያወጣቸው የተለያዩ ህጎች ስላሉ ምናልባት የፕሬዚደንሻል ኤሌክሽንን በእንደዛ ማንዳቶሪ ለማድረግ አይነት እንቅስቃሴ ቢኖርም ብዙ ዘርፈ ብዙ ተግዳሮቶች እና የተለያዩ የፖሊሲ ማዕቀፍ ማሻሻያዎች፣ ድጋፎች የሚያስፈልጉት ነው የሚሆነው። አርጊመንቱ ምንድነው? መምረጥ መብት ብቻ ሳይሆን መሆን ያለበት የዛ ሰው አለመምረጥ ባልመረጠው መንግስት የመተዳደር ውስጥ ግዴታ ውስጥ ይገባል። ሌላ ደግሞ ምን ያመጣል? አሜሪካ ላይ መራጮች በጣም ቁጥር እያነሱ ናቸው። አሁን ከፍተኛ መራጭ የመረጡ ባለፈው 2 ሚሊዮን ተጨማሪ ከባለፈው ከ2016 በላይ ከፍ ያለ መራጭ ነው። ይህም በአሜሪካ እንግዲህ ታሪክ ከሚባሉት ውስጥ የሚጠቀስ ነው። ያም ሆኖ ይህ ግን ስቲል መምረጥ ከሚገባው ኢሊጅብል ከምንለው መራጭ በጣም ያነሰ ነው። ስለዚህ መራጭን ቁጥር ለማበራከት ይህንን ማበረታታት እና እንደ ማንዳቶሪ ማድረግ አንድ ጠቃሚ ተደርጎ ይወሰዳል። ምክንያቱም ደግሞ መንግስት የህብረተሰቡ ነጸብራቅ እንዲሆን የተገዥው ወይም የመራጩ ነጻ ፈቃድ ወይም በጎ ይሁንታ ያገኘ መንግስት መሆኑን ለማረጋገጥ በጣም በርከት ያለ ሰው መራጭ መምረጥ ከሚችለው እንዲመርጥ እንዲሆን ይጠበቃል።
የዩናይትድ ስቴትስ ዜጎች የመምረጥ መብታቸውን በተገቢው መጠን አልተጠቀሙም በሚል እንደሚወቀሱ የሚያስታውሱት አቶ ዘሪሁን በጎርጎሳውያኑ አቆጣጠር 2001 ዓ.ም ሀገሪቱ ከደረሰባት የሽብር ጥቃት በኋላ ዜጎች በምርጫ የመሳተፍ ፍላጎታቸው እንዳንሰራራም ይጠቅሳሉ። በቅርቡ ሀገሪቱ ያስተናገደችው በጆ ባይደን እና ዶናልድ ትራምፕ መካከል የነበረው ፕሬዚደንታዊ ፉክክር ከፍተኛ መራጮችን ያስተናገደ ተደርጎ ተመዝግቧል። ለዚህ የሚጠቀሱ ምክንያቶች አሉ።
የተለያዩ ምክንያቶች ይጠቀሳሉ። አንደኛው ያው ትራምፕ ፕሬዚደንሲ ያመጣው ችግር ብዙ ሰው ባለመምረጡ ምን ያህል ዋጋ እንደሚያስከፍለው እና ራሱ በግል ውሳኔ ነው ሀገራዊ አንደምታ እንዳለው እና የግሉ ህይወት ላይም ጫና እንደሚያመጣ አይቶታል። ሁለተኛ ደግሞ አጠቃላይ ፖለቲካ ስርዓቱን ምን ያህል እንደሚያረጋጋና የራሱን የመረጠውን ድምፅ የሚፈልገውን የፖለቲካ ስርዓትን ለማስጠበቅ እንደሚጠቅም ያንን ማሳያ ተደርጎ ሊታይ ይችላል። ስለዚህ አሜሪካውያን አሁን ድምጽ ቢሰጡ በተለያየ መንገድ በተለያየ ቅስቀሳዎችና ማበረታታቸው አንጻር ይስተማል። ይሄ ከአንድ ከዲሞክራቲክ ወይም ከሪፐብሊካን የሚመነጭ ሐሳብ ከሆነ አንደኛውን መራጭ ብቻ የመቀስቀስና ወደዛ አይነት የመራጭ ሂደት ውስጥ የማስገባት ነው የሚሆነው። የአሜሪካውያንን አጠቃላይ የምርጫ ንቃተ ህሊና የፖለቲካል ተሳትፎ የማሳደግ እና ወደ ፖለቲካ ውስጥ ያላቸውንም ሚና በደንብ እንዲጎላ የማድረግ ሂደት ነው።
ዜጎች መብታቸውን ተጠቅመው ድምጽ በሚሰጡበት ጊዜ የምርጫ ሂደት እንከኖች አንዳንዴ ይፈጠራሉ። እነዚህ እንከኖች ድጋሚ ቁጥራ እንዲደረግ አለም ደግሞ የምርጫውን ውጤት እስከ ማሰረዝም ሊደርሱ ይችላሉ። በዩናይትድ ስቴትስ የምርጫ ስርዓት የምርጫ እንከኖች ተፈጥረዋል የሚያስብሉ ሁኔታዎችን በጥቂቱ እንስማ።
የአሜሪካ ህገ መንግስት እና ሌሎች የምርጫ ህጎች እንደሚሉት ፍራውድ ሊኖር ይችላል። የምርጫ መጭበርበር እንደምንለው በተለያየ ምክንያት የምርጫ ካርዶች የታለመላቸውን መንገድ ላይ ደርሱ ይችላል። የድምጽ አሰጣጡ ሂደት በራሱ በሚገባ ሳይሰራና ሳይበጅ ሲቀር የድምጽ ኮሮጆ ሳጥኑ እና ድምጽ አሰጣጥ ሂደቱ የባክኑ ድምጾች ናራሉ። ይሄ ምን ያስከትላል? የባክኑት ድምጾች በኋላ ክርክር ሲነሳ ይቆጠሩ አይቆጠሩ ወደ ፍርድ ቤትም ሊሄድ የሚያስብሉ ብዙ አይነት ጥያቄዎች ያስነሳል። ሌሎቹ ደግሞ ምንድነው የተለያዩ ልዩ ድምጾች ፍላጎቶች አለመወከል ወይም እንዲስተናገዱ አለማድረግ እና የተወሰነ ድምጽ ብቻ እንዲስተናገድ የሚያደርግ ቅራቢና ህጋዊ ሂደት ኦሬዲ አለ። እሱን ፍትሃዊ እንዳይሆን የተወሰነ ያድርጓል የተወሰኑ መራጮች። ሌላው ምናልባት ቀደም እንዳልኩ አንደር ቮት እና ኦቨር ቮት የሚሉት ያመጣል። ምንድነው አንደር ቮት? አሁን ቀደም ስልም ባሎት ምርጫ የሰጡ ሰዎች አሜሪካውያን ምርጫ ከሰጡ በኋላ አንዳንድ ጊዜ ኤክስ አድርገው የትኛው መራጭ ድምጽ ሳይሰጡ ካርዱን ኮረጆ ውስጥ ሊያስገቡ ይችላሉ። ይሄ ፕሮቴስት ቮት የሚሉት ነው። ማለት የተቃውሞ ድምጽ እጩዎች አይወክሉኝም ለኔ አይበጁም ያለ ሰው እንደዛ አይነት ቃል ያረጋል። አንዳንዴ ግን ያለ ስሌት ሳያውቅ አንድ ሰው በስተት እንደዛ አይነት ድምጾች ይሰጣል። ያ ማለት እንደነው የመረጠ መምረጡ እየፈለገ ግን ድምጹ ባክኖበታል። ስለዚህ ቆጠራ ላይ እነዚህ አይነት ጥቅጥቆች ያመጣል። ድምጹን የሰጠው ለዚህ አካል ነው ለዛኛው ተመራጭ ወይም ተወዳጁ ነው የሚለው የራይት ክርክር ያመጣል። አሁን ባለፈው የሚያየነው ብዙ የተበላሹ የተወሰኑ ድምጾች አሉ። ሌላ ደግሞ አንድ የተነሳ ክርክር በህይወት የሌሉ ሰዎች ድምጽ ሰጥቷል የሚል ነው። እሱ በጣም አነስተኛ ቁጥርም ቢሆን ይሄን በራሱ የምርጫ ውጤቶች ላይ አንዳንድ አካባቢዎች ላይ መዛባት ሊያመጣ ይችላል። የሌሉ ሰዎች በደንብ ድምጽ መስጠታቸው ከተረጋገጠ። ሌላው እንግዲህ ሲሪየስ ሆኖ በዚህኛው ምርጫ ብዙ ውዝግብ ያስነሳው የማሽን ታቡሌሽን ኤረር ነው የምንለው ነው። የምርጫ ውጤቶቹን የድምጽ ቁጥር የሚቆጥሩት ማሽኖች ኮምፒውተራይዝ የሆኑ ማሽኖች ስለሆኑ አንዳንድ ጊዜ ስህተት ይሰራል። ይህም አንዳንዶች ይህንን ማሽኖቹን በተገቢ መንገድ ስራ ላይ እንዳይውሉ የተደረጉና ችግር ያለባቸው ለሶስተኛ አካል ውጤት እንዲያዛቡ ተደርገው የተሰሩ ይቀርባሉ የሚል ቅሬታ ይመጣል። አንዳንዴ ግን በህጋዊ ሂደት ማጣራት ባለፈው ምርጫ ላይ ብዙም እንደዛ አይነት ተገኘም። ግን ከዚህ በፊት ለምሳሌ በሁለት ሺህ ምርጫ ላይ ከእንደገና ወደ ሪካውንቲንግ የተገባው አንዱ የማሽኖቹ የዚህን የምርጫ ሂደት ላይ ከእንደገና ጥርጣሬና ችግር በማስነሳቱ ነው በአልጎር በኩል ወደ ሪካውንቲንግ እንዲገባ ሄደው። ያ ድጋሚ ቆጠራው ሲሆን በእጅ እንዲሆን የሚፈለግበት ምክንያት ብዙ ጊዜ ተወስዶ ቁጭ ብሎ የተለያዩ ሰዎች ቆጣሪዎች ባሉበት ሚስጥራዊ የተጠበቀው ስፍራ ላይ እንግዲህ እነዚህን የቆጠራዎች ጊዜ ወስደው እንዲያደርጉና የመጨረሻ ውጤት ማሳወቂያ ሂደት ይከተላል ማለት ነው።
በተፈጠሩ የምርጫ ሂደቶች ምክንያት ቅሬታ ያለው አካል የምርጫውን ሂደት ካስተባበረው ተቋም ጀምሮ እስከ ግዛቶችና ፌዴራል ጠቅላይ ፍርድ ቤቶች ድረስ ስሞታውን ማቅረብ ይችላል። ቅሬታው እንደተደገፈበት ማስረጃ ታይቶ ድጋሚ ቆጠራ ሊታዘዝለት አሊያም ደግሞ የምርጫው ውጤትም ሊሰረዝ ይችላል። ይህም ካልሆነ ደግሞ የቀደመው ውጤት ይጸናል። እነሆ አንድ ማሳያ።
Through my life, I've always tried to keep the faith. When I was a young man, I volunteered for the army and went to
በዩናይትድ ስቴትስ ታሪክ በተቀራራቢ ውጤት ተጠናቀዋል ተብሎ በተደጋጋሚ ከሚጠቀሱት ፕሬዚደንታዊ ፉክክሮች መካከል አንዱ በጎርጎሳውያኑ 2000 ዓመተ ምህረት በጆርጅ ቡሽና አልጎር መካከል የተደረገው ነው። ከህዝብ በቀጥታ የተገኘን አብላጫ ድምጽ ያገኙት አልጎር ነበሩ። በውክል መራጮች ወይንም ኤሌክቶርስ ቁጥር በመበለጣቸው ግን ቡሽ የውድድሩ አሸናፊ ሆኗል። በፍሎሪዳ ግዛት በተደረገው ቆጠራ ላይ ቅሬታ ያላቸው አልጎር ጉዳዩን እስከ ፌዴራል ጠቅላይ ፍርድ ቤት ድረስ ወስደውታል። የኋላ 5-4 በሆነ የዳኞች ውሳኔ ተሸናፊነታቸው ተረጋግጧል። በዚያ ወቅት ይህንን ብለው ነበረ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ተናግሯል። በፍርድ ቤቱ ውሳኔ አጥብቄ ባልስማማም እንደተቀበልኩት ግን ጥርጥር ሊኖር አይገባም። በመጪው ሰኞ የውክል መራጮች ተቋም የሚያጸድቀውን ውጤት እቀበላለሁ። ዛሬ ምሽት ለህዝባችን አንድነትና ለዲሞክራሲያችን መጠናከር ስል መሸነፌን ተቀብያለሁ ነው ያሉት። የዩናይትድ ስቴትስ የምርጫ ታሪክ ተደጋጋሚ ምርጫ ነክ ክርክር የሚነሳባቸው ግዛቶች አሉ።
ብዙ ጊዜ እነዚህ ክርክሮች የሚነሱት የምርጫ ውጤት የሚወስኑ የምንላቸው ግዛቶች ላይ በብዛት ይነሳል። ወይ ስዊንግ ስንል ብዙ ጊዜ በተለምዶ እንግዲህ እነ ሚሽጋንን እነ ፍሎሪዳን እነዚህን እና ዊስኮንሲን እነዚህ ይነሳሉ። አንዳንድ ጊዜ ግን አሁን ልክ እንደታየው እንደ 2000 እንደ ጆርጂያ አይነት ከብዙ ዓመታት አንዳንድ ጊዜ መራጮች ሊቀየሩ ይችላሉ። ከዛ በፊት ሪፐብሊካን የነበረ መራጭ እንደ የህዝብ ስርጭትና አስተፋፈር እድሜ ልዩነቶች በጊዜ ሂደት የፖሊሲ ለውጥም ምናልባት ልዩነቶች በመምጣቱ ከዛም በተጨማሪ ደግሞ እንደ ስቴሲ አብርሃም ያሉ በጣም አንትላልቅ አንቂዎች ወተር ሰፕሬሽን ላይ በጣም ከፍተኛ ስራ በመስራታቸውና ብዙ ጥቁርና ሌሎች ፒፕል ኦፍ ካለር እንላቸው ማይኖሪቲስ መራጭ እንዲሆኑ ካርድ እንዲያወጡና እንዲመዘገቡና መራጭ እንዲሆኑ በማስደረጋቸው ድምጽ በመስጠታቸው የምርጫውን ውጤት ቀይረውታል። ሪፐብሊካኖች የምርጫው ውጤት ዳግም ቆጠራ እንዲኖር አንዱ ከጠየቁባቸው ግዛቶች ጆርጂያን ወራጥሮች በወቅቱ ቀረቡ ጥያቄዎች ውድቅ በመደረጋቸው ከዛ በላይ መሄድ አልተቻለም። ፍሎሪዳ ላይ ፍርድ ቤት ክርክሮች ነበሩ። እነዚህ ክርክሮች ማለት የቀረቡ በማስረጃ ኤቪደንስ ቤዝድ የሆኑ አሳማኝ ክርክሮች ስላልቀረቡ ከዚህ በላይ ሊሄዱ አልተቻለም።
በመሰል ደረጃዎች ያለፈውን ድምጽ የሚያጸድቀው ኤሌክቶራል ኮሌጅ እየተባለ የሚጠራው በየግዛቱ ድምጻቸውን የሰጡ ሰዎችን የወከለው 538 መራጮች ድምጻቸውን ከሰጡ በኋላ ነው። በዩናይትድ ስቴትስ ምክር ቤት ውስጥ የሚደረገውን የመጨረሻ የማጽደቅ ሂደት የሚመሩት የወቅቱ የሀገሪቱ ምክትል ፕሬዚደንት ናቸው። እሳቸው አንዳንድ ጊዜ እጩም ሊሆኑ ይችላሉ።
ምክትል ፕሬዚዳንቱ በዚህ ጋር ትልቅ ስልጣኑ ምንድነው? የመንግስት አስተዳደራዊ አካል ሆኖ ነፃ ሆኖ የሚወግን ነው። ምናልባት አንዳንድ የምክትል ፕሬዚዳንቱ ራሱ ለምርጫ የሚወዳደር ሆኖ ያጋጥም ይችላል። ልክ አል ጎር እንደዛ ነበር ለምሳሌ። ወይ ደግሞ ራሱም ድጋሚ ከፕሬዚዳንቱ ጋር ለመወዳደር የሚፈልግ ሊሆን ይችላል። ግን በገለልተኝነት እነዚህ ያሉ የሁለት የፖለቲካ ፍላጎቶች አቻችሎ የምርጫ በጠበቀ መልኩ እንዲሄድ የማስቻል ነው።
የምርጫ ሂደቶችና ልማዶች ሀገራት አንዳቸው ካንዳቸው የሚማሯቸው ቁም ነገሮች እንደሆኑ በአመታት ውስጥ ታይቷል። ኢትዮጵያና ኢትዮጵያውያንስ ከዩናይትድ ስቴትስ የምርጫ ሂደትና ባህል ሊማሩት የሚችሉት ቁም ነገር ይኖር ይሆን?
ብዙ ነገር አለ በየማሉ። አንደኛው ለህግና ለህጋዊ ስርዓቱ የማድረግ ምርጫ በሚያስፈጽሙ አካላት ላይ ምን ይተበመጣል? የምርጫ ስርዓቱን ግን ቻሌንጅ ማድረግ በአግባብ የድምጽ አካሄዶች ሲኖሩ ቅሬታዎቹን በህግ ተከትሎ የማቅረብ ያንን ደግሞ ከከፍተኛው የመጨረሻ ደረጃ ድረስ ከፍርድ ቤት ቢሆን አሟጡ የመጠቀምን ይገባል። ፍርድ ቤት ገለልተኝነትና ነጻነቱን በጊዜ ሂደት እየፈተንን ወደዛ አይነት ስርዓት የመገንባት ሂደት ውስጥ እንድንገባ ማድረግ ማስቻል መለማመድ መቻል አለብን። በየጊዜው ለሚመጡ አዳዲስ ችግሮች ህገ መንግስትን ጭምር የማሻሻል ሂደት ይሄ በጣም እኛ ሀገር ህጎችን የመንካትና የማሻሻል ነገር ብዙ እንፈራለን። በተዘዋዋሪ ደግሞ ብዙ ቅሬታዎች የሚነሱባቸው ህጎች ይኖራሉ። ለምሳሌ የኢትዮጵያ ምርጫ ህግ ብዙ ክርክር ይነሳበታል፣ እንዲሻሻል ሀሳብ ይቀርባል። እዛ ላይም ለምሳሌ ወደፊት እንግዲህ ከዚህ በፊት በአዲሱ መንግስት መሰረት ወደፊት እናየዋለን ተብሏል። ምክንያቱም ብዙ ድምጾች ሊያባክን ይችላል፣ የተለያዩ ፖለቲካል ፓርቲዎች ድምፅ መበታተን ሊያመጣ ይችላል እና እዛ ላይ ምናልባት ወደፊት የብዙሃን ድምጾች የሚስተናገዱበት ምክር ቤት እንዲሆን መንግስትም እነዚያን ድምጾች ደግሞ በምርጫ ስርዓት ውስጥ ታቀፉ በህግ ስርዓት ውስጥ እንዲታዩ ሌሎች ህጎችን በደንብ ፖሊሲ ማቀፍን ማሻሻል ያስፈልጋል።
አብራችሁን ስለቆያችሁ አመስጋኞች ነን። ሙያዊ ትንታኔ ሰጡንን በካናዳ ዋተርሎ ዩኒቨርሲቲ በዓለም አቀፍ ግጭትና የመንግስት አስተዳደር ትምህርት ዘርፍ የድህረ ምረቃ ትምህርታቸውን በመከታተል ላይ ያሉት የህግ ጉዳዮች ተመራማሪም ናቸው። አቶ ዘሪሁን አዲሱን በድጋሚ አመሰግናለሁ። በቀጣይ ሳምንት ከሌላ ርዕስ ጋር እንገናኛለን።